ለአዝራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በታላቅ ፍቅሩ በታላቅ ቸርነቱና ምህረቱ እየደገፈን እስከዚህች ሰዓት ድረስ ያደረሰን እግዚአብሔር አምላካችን ኃያል ነው ወዳጆቼ፣ ብርቱም ነው ታላቅም ነው። እግዚአብሔርን የሚገዳደረውና የሚፈታተነው ምንም ነገር የለም። እግዚአብሔር ይክበር ይመስገን። እናንተም ባላችሁበት እኛንም በዚህ ጠብቆ እንደገና ደግሞ እንደተለመደው በአየር ሞገድ እንድንገናኝ ፈቃድ ሆኗል። እንደምን አመሻችሁ የተወደዳችሁ አድማጮቻችን። ዛሬው ምሽት ክፍለ ጊዜ ጥናታችን ትላንትና ቃል እንደገባንላችሁ የመጽሐፈ ዕዝራን ጥናት ክፍል ይዘንላችሁ ቀርበናል። ባለፉት ክፍለ ጊዜያት በተከታታይ የአንደኛ ቆሮንቶስ መጽሐፍ ጥናት ስናጠና ነበር። በዛሬው ምሽት ክፍለ ጊዜያችን ቀደም ብዬ እንደተናገርኩት የመጽሐፈ ዕዝራን ትምህርት አብረን እንከታተላለን። እግዚአብሔር በዚህ ውስጥ ደግሞ ብዙ ቁም ነገሮችን ያተርፍልናል። ከዚህም የምንገበየው ሕይወታችንንም የሚረባን በሕይወት ዘመናችንም ደግሞ ሊያቆመንና ሊያጸናን የሚችለውን ብርቱንና ኃያሉን የእግዚአብሔርን ሥራ ከዚህ እንመለከታለን። እግዚአብሔር ይክበር ይመስገን። እስቲ አስቀድመን ወንጌልን እናውጅ እያልን ከእህታችን ከሳዓዳ ዚያድ ጋር አብረን ጌታን እስቲ እንዲህ እያልን እናሞጋግሰን። ወገኖቼ እግዚአብሔር የተቀበልነውን የእውነትን ወንጌል ለሌሎች ካላዳረስን በስተቀር የጋን ውስጥ መብራት እንሆናለን። ይህም ደግሞ አደራ አለብን። ይህንም ደግሞ እግዚአብሔር እንድናደርግ ፈቅዷል። ስለዚህ የማዳኑን ወንጌል የምስራቹን ቃል ላልሰሙት መመስከር መቻል አለብን። በእውነት ድነናን የምንል አንደኛው መንገዳችንና ምልክታችን ወንጌልን ለሌሎች በመናበስርበት ጊዜ በስራት ውስጥ በጨለማ ውስጥ ያሉትን በመናድንበት ጊዜና የኢየሱስ ክርስቶስን ጌትነት በመመሰክርበት ጊዜ ክርስትናችን በእውነት ይረጋገጣል። ሳዳ ዚያድ እግዚአብሔር በዚህ አገልግሎቱ አብዝቶ ይባርካት ይያልን ወደ ጸሎት እናልፋለን። እግዚአብሔር አባታችንና አምላካችን ሆይ ነሆ ደግሞ ያለፉትን ቀናት ሁሉ እየመረሃን እስከዚህች ሳምንት መጨረሻ ቀን ድረስ አድርሰናልና ክብር ተመስገን። አቤቱ ጌታችን ሆይ ብዙ ሰምተናል፣ ብዙ ምተምረናል። በዚህ ሁነት ደግሞ እንድንቆም በዚህም ሁነት ደግሞ መመላለስ እንድንችል እንድትረዳን እንለምንሃለን። እግዚአብሔር መድኃኒታችን ሆይ ጉስቋሎች ደካሞች የሆንን ልጆች በፊት አሁን እንለምንሃለን። እግዚአብሔር አባታችንና አምላካችን ሆይ በኃይላችንና በጥበባችን በእውቀታችንና በገንዘባችን እንዲሁም ደግሞ በብርታታችን ይህንን ያንተን ሥራ መስራት አንችልም። ሕይወታችንን አንድ እርምጃ እንኳን ማስኬድ አንችልም ወደፊት አንተ ካረዳህን በስተቀር፣ አንተ እግዚአብሔር ሆይ ካልደገፍከን በስተቀር፣ ሰማያዊውን ደግሞ እግዚአብሔር ሆይ ጸጋህን ካላበዛህልን በስተቀር በእውቀታችንና በራሳችን ብዛት እግዚአብሔር ሆይ የምንመካ ሰዎች አይደለንምና እርዳን። በቀሪው የሕይወት ዘመናችን ደግሞ ካንተ ጋራ አካሄዳችንን አሳምረን መጓዝ እንድንችል አሁንም እርዳን። እግዚአብሔር ሆይ በዚህች ሰዓት ደግሞ እንለምናሃለን። መጽሐፈ ዕዝራን ስንማርሳለ አንተ እግዚአብሔር ሆይ ማወቅ የሚገባንን መረዳትም የሚገባንን ከዚህም ደግሞ እግዚአብሔር ሆይ ለሌሎች የምናተርፍበትን ጸጋ አብዝተ እንድትሰጠን እንለምናሃለን። እባክህ እግዚአብሔር አምላካችን ሆይ በቃልህ ውስጥ ደግሞ ማንነታችንን ራሳችንን ማግኘት እንድንችል እርዳን። በደላችንንና ድካማችንን ሁሉ ይቅርበል። ባከበርከውና ባጸደቅከው በአንድ ልጅ በመድኃኒታችን በጌታ በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከአንደኛ ቆሮንቶስ ምዕራፍ 16 ሐዋርያ ጳውሎስን ማጠቃለያ ምክርና ማበረታቻ ቃሉን በስፋት መመልከታችን ይታወሳል። እንግዲህ ቀደም ብዬ ደጋግሜ እንደተናገርኩት ከዛሬ ጀምሮ ደግሞ ለጥቂት ቀናት አብረን የምንመለከተው የመጽሐፈ ዕዝራን ትምህርት ይሆናል። እግዚአብሔር ደግሞ የሚኖረንን ጊዜ ይባርክልን እያልን እስቲ ወደዚህ መጽሐፍ ዋናው ክፍል ከመግባታችን በፊት መግቢያውን ሰጣችኋለሁና ተከታተሉ። ወዳጆቼ የዚህ የመጽሐፈ ዕዝራ መጽሐፍ ጻፊ ዕዝራ ራሱ ነው። አስተውሉ፣ የዚህ መጽሐፍ ጻፊ ዕዝራ ራሱ ነው። ዕዝራ ብዙ ትኩረት ካልተሰጣቸው የመጽሐፍ ቅዱስ ገጸ ባህሪያት አንዱ ነው። ዕዝራ በትውልዱ ከቄልቅያስ ወገን ነበር። ይህንንም ቶሎ ቶሎ ጻፍ ጻፍ አድርጉ። ዕዝራ በትውልዱ ከቄልቅያስ ወገን ነበር። ዕዝራ ምዕራፍ 7 ቁጥር 1ን በኋላ አብረን እንመለከታለን። ኬልቅያስ ደግሞ በንጉስ ኢዮስያስ ዘመን የእግዚአብሔርን ቃል ቅጂ እንዳገኘ ይታወሳል። ይህንን ደግሞ በተመለከተ ከሁለተኛ ዜና ምዕራፍ 34 ቁጥር 14 መመልከት ይቻላል። ሁለተኛ ዜና ምዕራፍ 34 ቁጥር 14ን ተመልከቱ። ካህኑ ዕዝራ በምርኮ ዘመን ቆይታው ማገልገል አልቻለም ነበር። በዚያ ወቅት መቅደሱ ፈርሶ ስለነበር የሚያገለግልበት ቦታም አልነበረውም። ይሁን እንጂ ወዳጆቼ በዚህ አጋጣሚ የእግዚአብሔርን ቃል በትጋት ለማጥናት ችሏል። መጽሐፈ ዕዝራ ምዕራፍ 7 ቁጥር 6 ስለዚህ ሰው ሲናገር በሙሴ ሕግ ፈጣን ጻፊ ነበር ይልለታል። እጅግ የሚገርም ነገር ነው። ከዚህም በላይ ዕዝራ ታላቅ የመንፈሳዊ እንቅስቃሴና ታድሶ መሪም ነበር። አስተዋላችሁ? እዝራ ታላቅ መንፈሳዊ እንቅስቃሴና ተአድሶ መሪም ነበር። መንፈሳዊ መነቃቃቱ የጀመረው እዝራ የእግዚአብሔርን ቃል ሲያነብ ነበር። ይህንንም ከመጽሐፈ ነህምያ ምዕራፍ 8 መመልከት ይቻላል። ይህንን ታሪክ ከመጽሐፈ ነህምያ ምዕራፍ 8 መመልከት ይቻላል። ምናልባትም ያንደኛና የሁለተኛ ዜና መዋዕል እንዲሁም የመዝሙር 119 ጻፊ ይሄው እዝራ ሳይሆን እንደማይቀር ይገመታል። ልድገምላችሁ። ያንደኛና የሁለተኛ ዜና መዋዕል እንዲሁም የመዝሙር 119 ጻፊ ይሄው እዝራ ሳይሆን እንደማይቀር ይገመታል። ምክራቡን ያደረጀውና የጻፎችን አገልግሎት መልክ ያስያዘው በመጽሐፍ ቅዱስ ውስጥ ያሉት መጻሕፍት አሁን ባሉበት ሁኔታ እንዲቀመጡና የመዝሙር መጻሕፍትንም መልክ በማስያዙ ረገድ እዝራ ወዳጆቼ ከፍተኛ ድርሻ ነበር ወይም ደሞ አለው። መጽሐፍ ቅዱስን በማጥናት ሊኖር ስለሚችለው መንፈሳዊ መንቃቃት እዝራ አይነተኛ ምሳሌያችን ነው። እግዚአብሔር መንፈሳዊ እንቅስቃሴ የሚያመጣበት ፕሮግራምስ ይህ እንደሆነ ትጠራጠሩ ይሆንን? ወዳጆች ባንድ ወቅት ታላቁ ሰባኪ ዲኤል ሙዲ የወደፊቱ ዘመን መንፈሳዊ መነቃቃት በመጽሐፍ ቅዱስ ጥናት የተማከለ መነቃቃት ይሆናል በማለት ተናግሮ ነበር። አስተዋላችሁ አይደል? ታላቁ ሰባኪ ዲኤል ሙዲ የሚባለው የወደፊቱ ዘመን መንፈሳዊ መነቃቃት በመጽሐፍ ቅዱስ ጥናት የተማከለ መነቃቃት ይሆናል ሲል ተናግሯል። በዘመናችን ግን ገና እውነተኛ መንፈሳዊ መነቃቃት አላየንም። ብዙዎቻችን በድርጅት በሰው ሰራሽ ዘዴዎችና በተለያዩ የማስመሰያ መንገዶች መንፈሳዊ እንቅስቃሴን ለማምጣት ሞክረናል፣ ሆኖም አልተሳካልንም። መንፈሳዊ መነቃቃት ሊኖር የሚችለው ሰዎች ወደ እግዚአብሔር ቃል ሲመለሱና በትጋት ቃሉን ሲያጠኑት ብቻ ነው። አስተውሉ። መንፈሳዊ መነቃቃት ሊኖር የሚችለው ሰዎች ወደ እግዚአብሔር ቃል በሙሉ ልብ ሲመለሱና በትጋት ቃሉንም ሲያጠኑ ብቻ ነው። በቃ ሌላ መንገድ አይታየኝም። የዚህ መጽሐፍ አብይ ሐሳቡ ደግሞ የዚህ የመጽሐፈ እዝራ አብይ ሐሳቡ የእግዚአብሔር ወይም የጌታ ቃል ነው። ልብ በሉ። የመጽሐፈ እዝራ አብይ ሐሳብ ስለ እግዚአብሔር ወይም ደግሞ ስለ ጌታ ቃል በስፋት ማተት ነው። በዚህ አነስተኛ መጽሐፍ ውስጥ ከአስር ላላነሰ ጊዜ ስለ እግዚአብሔር ቃል ተጠቅሷል። ለምሳሌ ያህል እዝራ ምዕራፍ 1 ቁጥር 1ን ተመልከቱ። እዝራ ምዕራፍ 1 ቁጥር 1 እዝራ ምዕራፍ 3 ቁጥር 2 እዝራ ምዕራፍ 3 ቁጥር 2 እዝራ ምዕራፍ 6 ቁጥር 14 እዝራ ምዕራፍ 6 ቁጥር 14 እዝራ ምዕራፍ 6 ቁጥር 18 እዝራ ምዕራፍ 6 ቁጥር 18 እዝራ ምዕራፍ 7 ቁጥር 6 ቁጥር 10 እንዲሁም ቁጥር 14 ልድገምላችሁ። እዝራ ምዕራፍ 7 ቁጥር 6 ቁጥር 10 ቁጥር 14 እንዲሁም ደግሞ እዝራ ምዕራፍ 9 ቁጥር 4 እዝራ ምዕራፍ 9 ቁጥር 4 እዝራ ምዕራፍ 10 ቁጥር 3 እና ቁጥር 5ን እንደዋብ ያድርጎ መመልከት ይቻላል። እዝራ ምዕራፍ 10 ቁጥር 3 እና 5ን መመልከት ይቻላል። እንግዲህ ቀደም ብዬ እንደተናገርኩት የመጽሐፈ እዝራ አብይ ሐሳብ የእግዚአብሔር ወይም ደግሞ የጌታ ቃል ላይ የተመረኮዘ ነው። ከሕዝቡ ሃይማኖታዊ፣ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ እንቅስቃሴ የእግዚአብሔር ቃል ሰፊ አስተዋጽኦ ነበረው። አስተውሉ። ከሕዝቡ ሃይማኖታዊ፣ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ እንቅስቃሴ አንጻር የእግዚአብሔር ቃል ሰፊ አስተዋጽኦ ነበረው። ከዚህ በመቀጠል ደግሞ የመጽሐፉን ቁልፍ መልእክት አብረን እንመለከታለን። የዚህ የመጽሐፍ ዕዝራ ቁልፍ መልእክት ሊሆነን የሚችለው ጥቅስ የምናገኘው ከዕዝራ ምዕራፍ 9 ቁጥር 4 እና ከዕዝራ ምዕራፍ 10 ቁጥር 3 ሲሆን ከዕዝራ ምዕራፍ 9 እና ቁጥር 4 እንዲሁም ከዕዝራ ምዕራፍ 10 ቁጥር 3 ሲሆን ቁልፍ መልእክቱ ማለቴ ነው። ቃሉም የእስራኤልን አምላክ ቃል የሚፈሩ የሚለው ነው። ቃሉም የእስራኤልን አምላክ ቃል የሚፈሩ የሚለው የዚህ የመጽሐፈ ዕዝራ ቁልፍ መልእክት ነው ማለት ነው። መጽሐፈ ዕዝራን በተመለከተ ወዳጆቼ አንድ ውቅ የመጽሐፍ ቅዱስ ምሁር የሚከተለውን ብለው ነበር። በባቢሎን መማረካቸው አይሁዳውያንን ወደ ንሳ እንዳላመጣቸውና በዚህም ምክንያት ብሔራዊ ተአድሶ አለማድረጋቸውን ተመልክተናል። ከዚሁ ከመጽሐፈ ዕዝራ መመልከት እንደሚቻለው ምርኮኞቹ ወደ ኢየሩሳሌም ተመልሰው መቅደሱን እንዲያድሱ ትዕዛዝ በሰጠበት ጊዜ ከአምሳ ሺህ ያልበለጡ አይሁዳውያን ብቻ ነበሩ ወደ አገራቸው ለመመለስ ፈቃደኛ የሆኑት። ከነዚህም አብዛኞቹ ካህናትና ሌዋውያን እንዲሁም ድሆችና ዝቅተኛ የህብረተሰብ ክፍሎች ነበሩ። መጽሐፈ ዕዝራ የመጨረሻው የታሪክ መጽሐፍ ነው። አስተዋላችሁ? መጽሐፈ ዕዝራ የመጨረሻው የታሪክ መጽሐፍ ነው፣ በመጽሐፍ ቅዱስ ውስጥ ማለቴ ነው። እንዲህ ሲባል ግን ቅደም ተከተሉን በጠበቀ ሁኔታ ነው ማለት አይደለም። ሁለተኛ ዜና መዋዕልን መጽሐፍ እየደመደም ነው። ሁለተኛ ዜና መዋዕልን መጽሐፍ እየደመደም ነው። ባለፈው ጊዜ ስናጠና እንደነበረው ማለቴ ነው። ደቡባዊ የይሁዳ መንግስት ለሰባ አመታት በምርኮኝነት ወደ ባቢሎን መወሰዱን ተመልክተን ነበር። ዕዝራ እንደገና ታሪካቸውን ከማንሳቱ ውጪ እስካሁን ድረስ ስላሉበት ሁኔታ ምንም የዘገበልን ወይም ያስተላለፈልን ነገር የለም። በመጽሐፍ ቅዱስ ውስጥ 3 የታሪክ መጽሐፍት አሉ። ልብ በሉ፣ በመጽሐፍ ቅዱሳችን ውስጥ 3 የታሪክ መጽሐፍት አሉ። እነርሱም መጽሐፈ ዕዝራ፣ መጽሐፈ ነህምያና መጽሐፈ አስቴር ናቸው። መጽሐፈ ዕዝራ፣ መጽሐፈ ነህምያና መጽሐፈ አስቴር በመጽሐፍ ቅዱስ ውስጥ የታሪክ መጽሐፍት ተብለው ይጠራሉ ወይም ደግሞ ይመደባሉ። 3ቱም መጽሐፍት ድህረ ምርኮ የታሪክ መጽሐፍት በመባል ነው የሚታወቁት። አስተውሉ፣ 3ቱም መጽሐፍት ድህረ ምርኮ፣ ከምርኮ በኋላ ማለት ነው፣ የታሪክ መጽሐፍት በመባል ነው የሚታወቁት። ቅድመ ምርኮ የትንቢት መጽሐፍት የሚባሉት ደግሞ ትንቢተ ሐጌ፣ ትንቢተ ዘካርያስና ትንቢተ ሚልክያስ ናቸው። ዕዝራና ነህምያ በአንድነት ቀርበዋል። ዕዝራ ካህን ሲሆን ነህምያ ደግሞ አማኝ ሰው ነበር። በአንድነት ተባብረው በመስራታቸው የእግዚአብሔር ፈቃድ በኢየሩሳሌም ተከናውኗል። በእነዚህ 2 ሰዎች አገልግሎት የኢየሩሳሌም ቅጥሮች ተሰርተዋል። ኢየሩሳሌምና ቤተ መቅደሱም እንደገና ተገንብተዋል። ነቢዩ ሐጌና ነቢዩ ዘካርያስም እንዲሁ በአንድነት አገልግለዋል። ቤተ መቅደሱ እንዲሰራ ሕዝቡን አበረታተዋል። ወደፊት ከመጽሐፉ እንደምንመለከተው ሐጌ በጣም ተግባራዊ ሰው መሆኑን ነው። የቤተ መቅደሱ ግንባታ ሥራ አልቆና ተጠናቆ ማየት ሲጓጓለት የነበረ ጉዳይ ነው። በሌላ በኩል ደግሞ ዘካርያስ ሕልም አላሚ ነበር ማለት ይቻላል። ልብ በሉ፣ በሌላ በኩል ደግሞ ስንመለከት ዘካርያስ ሕልም አላሚ ሰው ነበር ማለት ይቻላል። ነቢዩ ሐጌና ነቢዩ ዘካርያስም እንዲሁ በአንድነት ማገልገላቸውን ልብ እንድትሉ ፈልጋለሁ። ሐጌ ስለ ምድራዊው ነገር በጣም ጠንቃቃ መሆን ይፈልጋል። ተመልከቱ፣ ሐጌ ስለ ምድራዊው ነገር በጣም ጠንቃቃ ሰው መሆን ይፈልጋል። ዘካርያስ ደግሞ ስለ ሰማያዊው ነገሮች ያልማል ይናፍቃልም። አስተዋላችሁ? ዘካርያስ ደግሞ ስለ ሰማያዊው ነገሮች ያልማል ይናፍቃል። ያም ሆኖ ግን እንደ ዕዝራና ነህምያ ሁሉ ሐጌና ዘካርያስም በአንድነት ማገልገል ይችላል። ትንቢተ ሐጌና ትንቢተ ዘካርያስ ከመጽሐፈ ዕዝራ ጋር አንድ ላይ ቢጠኑ ወይም ቢነበቡ ይበልጥ ሐሳባቸው ግልጽ ሊሆን እንደሚችል አስባለሁ። ልብ በሉ ትንቢተ ሐጌና ትንቢተ ዘካርያስ ከመጽሐፈ ዕዝራ ጋር አንድ ላይ ቢጠኑ ወይም ቢነበቡ ይበልጥ ሐሳቡን ግልጽ ሊያደርግልን እንደሚችሉ አስባለሁ ወይም ደግሞ አምናለሁ። ምክንያቱም ሶስቱም መጽሐፍት የተጻፉት በመቅደሱ ግንባታ ጊዜ ነውና የተጻፉትም በቤተ መቅደሱ እንደገና ግንባታ የተሳተፉ ሰዎችን ለማበረታታት ነበር። ልብ በሉ እነዚህ መጽሐፍት የተጻፉት በቤተ መቅደሱ እንደገና ግንባታ የተሳተፉ ሰዎችን ለማበረታታት ነበር። ነቢያቱም ሐጌና ያዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩ አይሁድ በእስራኤል አምላክስም ትንቢት ተናገሩላቸው። ዕዝራ ምዕራፍ 5 ቁጥር 1ን ተመልከቱ። ዕዝራ ምዕራፍ 5 ቁጥር 1ን መመልከት ይቻላል። መጽሐፈ ዕዝራን በሁለት ዋና ዋና ክፍሎች መመደብ ይቻላል። የመጀመሪያው 6 ምዕራፎች በዘሩባቤል መሪነት ከባቢሎን ምርኮ ስለተመለሱ ወገኖች ይናገራል። አስተውሉ፣ የመጀመሪያው 6 ምዕራፎች በዘሩባቤል መሪነት ከባቢሎን ምርኮ ስለተመለሱ ወገኖች ይናገራል። በዚህ ወቅት የተመለሱት 50,000 ያህል ነበሩ። በዚህ ወቅት የተመለሱት ሰዎች ብዛት ቁጥራቸው 50,000 ያህል ሰዎች ነበሩ። ከምዕራፍ 7 እስከ ምዕራፍ 10 ያለው ደግሞ በዕዝራ መሪነት ከምርኮ ስለተመለሱ ወገኖች ይናገራል። ሁለት ሺህ ያህል ሰዎች ዕዝራን ተከትለው ወጥተዋል። ልብ በሉ በዚህ ጊዜ ደግሞ 2000 ሰዎች ዕዝራን ተከትለው ወጥተዋል። እንግዲህ አድማጮች እስካሁን ድረስ የተመለከትነው የመጽሐፈ ዕዝራን መግቢያ ወይም ደግሞ መጽሐፈ ዕዝራ ውስጥ ምን ምን እንደተካተተ ለማመልከት ነበር። ከዚህ በመቀጠል የምዕራፍ 1ና የምዕራፍ 2ን ትምህርት አብረን አንድ ላይ እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን አሁን ገለጥ ገለጥ አድርጉና መጽሐፈ ዕዝራ ምዕራፍ 1 ቁጥር 1ን አውጡ። መጽሐፈ ዕዝራ ምዕራፍ 1 ቁጥር 1ን ተመልከቱ። የዚህ የመጽሐፈ ዕዝራ ምዕራፍ 1ና ምዕራፍ 2 አብይ ሐሳቡ ምርኮኞቹ ወደ ኢየሩሳሌም እንዲመለሱ የወጣውን አዋጅ አስመልክቶ ስለተነገረው ማውሳት ይሆናል። ቶሎ ቶሎ ጻፍ ጻፍ አድርጉ። የምዕራፍ 1ና የምዕራፍ 2 አብይ ሐሳቡ ምርኮኞቹ ወደ ኢየሩሳሌም እንዲመለሱ ስለወጣው አዋጅ መናገር ይሆናል። ቁጥር 1ን ተመልከቱ። በኤርሚያስ ማፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ። እርሱም በመንግስቱ ሁሉ አዋጅ አስነገረ፣ ደግሞም በጽህፈት አድርጎ እንዲያለ ይላል። ገና ከመጀመሪያውኑ ዕዝራ ትኩረቱን ያደረገው የእግዚአብሔር ቃል ላይ እንደነበር እናስተውል። የፋርሱ ንጉስ የቂሮስም ስም ተጠቅሷል። በጥንቱ ዓለም ከነበሩ ነገስታት ሁሉ ይልቅ ጥበበኛና አስተዋይ መሪ ነበር። ይህ ሰው ማለቴ ነው። ይህ ሰው ከመወለዱ በፊት እንኳ ትንቢት ተነግሮለታል። ስም ይወጣለትም የፋርስ ንጉስ ከመሆኑ 200 ዓመት በፊት ነበር። እንዴት ያስገርማል! ኢሳይያስ ምዕራፍ 44 ቁጥር 28 ቂሮስንም እርሱ እረኛዬ ነው፣ እርሱም ኢየሩሳሌምን ትታነጻለሽ፣ ቤተ መቅደስም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል ላለው ይላል። ኢሳይያስ ምዕራፍ 45 ቁጥር 1 ደግሞ ብትመለከቱ ደግሞ እግዚአብሔር ለቀባውት አዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ ከፍትለት ዘንድ ቀኝ እጁን ሊያስኩት ለቂሮስ እንዲህ ይላል በማለት ይናገራል። የሚገርም ነገር ነው። ቂሮስ የክርስቶስ ምሳሌ ነው። ይህንንም ጻፉት። ቂሮስ የክርስቶስ ምሳሌ ነው። ዳንኤል በቂሮስ አስተዳደር ውስጥ የጠቅላይ ሚኒስቴርን ያህል ትልቅ ስፍራ ነበረው። ተመልከቱ፣ ዳንኤል በቂሮስ አስተዳደር ውስጥ የጠቅላይ ሚኒስቴርን ያክል ትልቅ ስፍራ ነበረው። ምናልባትም ወዳጆቼ ቂሮስን ወደ ትክክለኛው እምነት ሳይመራው እንደማይቀር መገመት ይቻላል። እስራኤላውያን ወደ አገራቸው እንዲመለሱ አዋጅ ሲያወጣ ምን እያደረገ እንደሆነ ቂሮስ በሚገባ ያውቃል። እስራኤላውያን ወደ አገራቸው እንዲመለሱ ይህ ሰው አዋጅ ሲያወጣ ምን እያደረገ እንደሆነ ቂሮስ ራሱ በሚገባ ያውቃል። በዚህም ወዳጆቼ የእግዚአብሔር ፈቃድ እየተፈጸመ እንደነበር ቀደም ብለን ተመልክተናል። ሁሉም ነገር እየተከናወነ ነው ያለው በትንቢቱ መሰረት ማለቴ ነው። ስለ እስራኤል የተነገረውን 70 ሱባኤ ትንቢትም ጨምሮ ዳንኤል አብዛኞቹ ትንቢቶቹን የተናገረው በንጉሥ ቂሮስ ዘመን ነበር። አስተዋላችሁ? ስለ እስራኤል የተነገረውን 70 ሱባኤ ትንቢት ጨምሮ ዳንኤል አብዛኞቹ ትንቢቶቹን የተናገረው በንጉሥ ቂሮስ ዘመን ነበር። ከጠቅላላው መጽሐፍ ቅዱስ ውስጥ ቢያንስ አንድ አራተኛው ትንቢት እንደሆነ ይገመታል። ከዚህም ትንቢት ውስጥ ብዙዎቹ ተፈጽመዋል ወዳጆቼ። ዕዝራ ምዕራፍ 1 ቁጥር 1 ከተፈጸሙ ትንቢቶች አንዱ ነው። የመጀመሪያው የክርስቶስ መምጣትን በተመለከተ የተነገሩ 300 ትንቢቶች ቃል በቃል ተፈጽመዋል። አይገርማችሁምን? ዕዝራ ምዕራፍ 1 ቁጥር 1 ከተፈጸሙ ትንቢቶች ውስጥ አንዱ ነው። ይህን ልብ በሉ። የመጀመሪያው የክርስቶስ መምጣትን በተመለከተ የተነገሩ 300 ትንቢቶች ቃል በቃል ወዳጆቼ በተግባር ተፈጽመዋል። ስለ ዳግም ምጽአቱ ደግሞ ከ300 የሚበልጡ ትንቢቶች ተነግረዋል። ይህን ግን በግል ያላረጋገጥኩም። የክርስቶስ መወለድ በብሉይ ኪዳን ተነግሮ ነበር። ከመወለዱ ጋር በተያዘ ሁኔታ አራት ነገሮች ተዘርዝረዋል። ልብ በሉ፣ እነዚህም ቶሎ ቶሎ ጻፍ ጻፍ አድርጓቸው። ከክርስቶስ መወለድ ጋር በተያዘ ሁኔታ አራት ነገሮች ተዘርዝረዋል። አንደኛው በቤተልሔም ስለመወለዱ፣ በቤተልሔም ስለመወለዱ ሚክያስ ምዕራፍ 5 ቁጥር 2ን ተመልከቱ። ፈጠን በሉ፣ ሚክያስ ምዕራፍ 5 ቁጥር 2። ሁለተኛ ናዝራዊ ስለመባሉ፣ ማቴዎስ ምዕራፍ 2 ቁጥር 3ን ተመልከቱ። ማቴዎስ ምዕራፍ 2 ቁጥር 3ን ልብ ይሏል፣ ናዝራዊ ስለመባሉ ማለት ነው። ሶስተኛው ደግሞ ወደ ግብጽ ስለመጠራቱ ሆሴ ምዕራፍ 11 ቁጥር 1ን ልብ በሉ፣ ሆሴ ምዕራፍ 11 ቁጥር 1ን ይመለከቷል። አራተኛ በኢየሩሳሌም አጠገብ በሚትገኘው ራማ በሚትባል ትንሽ አገር ለክሶ ስለመሆኑ፣ ይሄ ደግሞ ረዘም ይላልና ቶሎ ቶሎ ፈጠን ብላችሁ ጻፉ። በኢየሩሳሌም አጠገብ በሚትገኘው ራማ በሚትባል ትንሽ አገር ለክሶ ስለመሆኑ፣ ኤርምያስ ምዕራፍ 31 ቁጥር 15ን ልብ ይሏል። ኤርምያስ ምዕራፍ 31 ቁጥር 15ን መመልከት ይቻላል። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህን ምሽት ጥናታችንን እዚህ ላይ እናበቃለን። የዚህን ተከታይ ክፍል ደግሞ በሚቀጥለው ክፍለ ጊዜያችን እግዚአብሔር ወዶና ፈቅዶ ለዚያ ካደረሰን ይዘንላችሁ ለመቅረብ እንሞክራለን። በጸሎቶቻችሁ ሁሉ አስቡን፣ ደብዳቤዎቻችሁ ሁሉ አይለዩን እያልን እንሰናበታችኋለን። ደህና ሁኑ።
በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ላኩልን። እንደዚሁም የምስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።